ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት አዲስ ካቢኔያቸውን አቅርበው አጸድቀዋል።
ስራዬን ለመፈጸም ቃል ገባለሁ።
የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በምንመራው መስሪያ ቤት ለብክነት የሚዳርጉ ጊዜን፣ ገንዘብን፣ ንብረትን የሚያወድሙ ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም ለአዲሶቹ ማሳሰብ ፈልጋለሁ።
በኢትዮጵያ አብይ ከሆኑት የተቃዋሚ ፓርቲዎች ማስተያየት ይዘናል። የመድረኩ ፕሮፌሰር በየነ ጴጥሮስ እንዲህ ብለዋል።
ብዙ ለውጥ አላየሁም።
በየመን የሚገኙ በመቶዎች የሚቆጠሩ ስደተኞች በመንግስቱ የጸጥታ ኃይሎች እየታፈሱ በመታሰር ላይ መሆናቸውን በየመን የሚኖሩ ስደተኞችና የመብት ድርጅቶች ገለጹ።
ማስፈራራት፣ መንገላታት፣ ከየመንገዱ ተይዘሽ ኪስሽ ተፈትሾ የምትሄጂበት ሁኔታ ነው ያለው።
ሚካኤል እየታሰሩ ነው። ቀሰባችንና ልጆች ደግሞ የጮሁ ነው። ልጆቹ መያዘት መግባት አትችልም፣ ሀገርሽ አይቀበልም ይባላል።
ከኢትዮጵያውያኑ የሰማነውን ነው ከላይ የሰማችሁት። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች በድጋሚ ተመልሰን መጥተናል። የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮ የተለየ እንዳልሆነ የተቃዋሚ ፓርቲ መሪዎች ተናገሩ። የአንዳንድ የቀድሞ ሚኒስትሮች ከስልጣን መንበራቸው መነሳት ወይም ወደ ሌላ መሸጋሸጋቸው ግን የሚያበረታታ እርምጃ እንደሆነም አንዳንዶቹ ገልጸዋል። ከ28ቱ ሚኒስትሮች 18ቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት የተሾሙ ናቸው። ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ በአገልግሎት አሰጣጥ ውስጥ ህብረተሰቡን ማማረርና የሙስና አድራጎቶች በዋዛ ሊታለፉ የማይገባቸው እንደሆኑ አሳስበዋል። ዝርዝር ዘገባውን በኋላ ላይ እንመለስበታለን።
ሜል ዲያዝ ካኔል ቀጣዩ የኩባ ፕሬዚዳንት ሆነዋል። የ57 ዓመት እድሜያቸው ላይ የሚገኙት ዲያዝ ካኔል በፕሬዚዳንትነት የተሰየሙት ለመጪዎቹ 5 ዓመታት የስልጣን ዘመን ሲሆን ከካስትሮ ቤተሰብ ውጪ የሆነ ሰው ኩባን ሲመራ በ60 ዓመታት ውስጥ የመጀመሪያው ሰው መሆናቸው ነው። አዲሱ ፕሬዚዳንት ዛሬ ቃለ መሐላ ሲፈጽሙ የካስትሮን አብዮት እንደሚቀጥሉ ቃል የገቡ ሲሆን ቀድሞም ቢሆን የተለየ ለውጥ ያመጣሉ ተብሎ አለመጠበቁ ተነግሯል። የ86 ዓመቱ ራውል ካስትሮ ከ10 ዓመታት በኋላ ስልጣናቸውን ያስረከቡ ሲሆን የኩባን አብዮት መርተው በ1951 ዓ.ም ስልጣን የያዙት ወይም የተቆናጠጡት ታላቅ ወንድማቸው ፊደል ካስትሮ በ2000 ዓ.ም በጤና መታወክ ምክንያት እስከወጡ ድረስ ሀገሪቱን በጠቅላይ ሚኒስትርነትና በፕሬዝዳንትነት ግማሽ ምዕተ ዓመት ለሚሞላ ጊዜ በአጠቃላይ መርተዋል። በአዲሱ አመራር ወጣቶች ከፍ ወዳሉ የአመራር እርከኖች ቢዘልቁም ራውል ካስትሮና ለሌሎቹም አንጋፋ የሚባሉ የአብዮቱ ሰዎች የኮሚኒስት ፓርቲውን አመራር ተቆናጠው የሚቆዩ በመሆኑ በመሰረቱ ስልጣኑ በካስትሮና በአጋሮቻቸው እጅ እንደሚቆይ ተነግሯል።
በቅርቡ ኬሚካል ጥቃት ተፈጽሞባታል በተባለችው በሶሪያዊቱ ዶማ ከተማ ውስጥ በተባበሩት መንግስታት ድርጅት ልዑካን ላይ አነስተኛ ተኩስ ተከፍቶ እንደነበር ተገለጸ። የኬሚካል ጥቃቱን ምንነት ይፈትሻል የተባለው የመንግስታቱ ድርጅት ቡድን ወደ ከተማይቱ ሲዘልቅ የፈንጂ አደጋም ተደቅኖበት እንደነበረ ታውቋል። የምርመራ ፍተሻ ቡድኑ አካባቢውን ለቆ እንዲወጣ ምክር ተሰጥቶት እንደነበረም የዓለም አቀፉ የኬሚካል ጦር መሳሪያዎች ክልከላ ድርጅት ዳይሬክተር አህሜት ኢዙምሱ ተናግረዋል።
በ92 ዓመት ዕድሜያቸው ማረፋቸው ከትናንት በስቲያ የተነገረው የዩናይትድ ስቴትስ የቀድሞይቱ ቀዳማዊት እመቤት ባርባራ ቡሽ አስክሬን ቀብር ከነገ በስቲያ ቅዳሜ እንደሚፈጸም ተነግሯል። የቴክሳሷ ከተማ ሂውስተን የባርባራ ቡሽን ሕይወትና ቅርስ በማክበር በመዘከር ላይ ስትሆን፣ ትናንት ምሽትና ሌሊቱን የከተማይቱ መዘጋጃ ቤት ሕንጻ ይወዱት በነበረው ቀለማቸው ሰማያዊ ብርሃን አሸብርቆ እንደነበረ ታውቋል።
በመጨረሻም የዩናይትድ ስቴትስን የስለላ ተቋም ሲአይኤን ሴት በዋናን ዳይሬክተርነት ስትመራው የመጀመሪያ ሊሆኑ የሚችሉት የአሁኑ ምክትል ዳይሬክተር ጂና ሃስፐል የፊታችን ግንቦት አንድ በህግ መወሰኛ ምክር ቤት መራጭ ኮሚቴ ፊት ቀርበው ቃላቸውን እንደሚሰጡ ተገለጸ። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለህዝብ ተወካዮች ምክር ቤት አዲስ ካቢኔያቸውን አቅርበው አጸድቀዋል። ከ28ቱ የካቢኔ ሚኒስትሮች አብዛኞቹ ማለትም 18ቱ ባሉበት ቀጥለዋል ወይም ደግሞ በሌላ መስሪያ ቤት በኃላፊነት ተሹመዋል። ጠቅላይ ሚኒስትሩ የሚኒስትሮቹን ሹመት ያጸደቁት በአገልግሎት አሰጣጥ ህብረተሰቡን በማማረርና የሙስና ተግባር ሊታለፉ የማይገባቸው ቀይ መስመሮች መሆናቸውን በማሳሰብም ጭምር ነው ይለናል እስክንድር ፍሬው ከአዲስ አበባ ባደረሰን ተከታዩ ዘገባ።
እኔ በዛሬው ዕለት በህዝብ ተወካዮች ምክር ቤት ፊት ቀርቤ ሚኒስትር ሆኜ ስሾም ለህገ መንግስቱ ታማኝ በመሆን ከሀገሪቱና ከህዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል ገባለሁ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ኃላፊነት ከመጡ በሶስት ሳምንታት ጊዜ ውስጥ የመጀመሪያውን የካቢኔ ሹምሽር አካሂደዋል። ጠቅላይ ሚኒስትሩ ለፓርላማ አባላት እንዳስረዱት የካቢኔ ሹምሽሩ ኢህአዴግና መንግስት ያካሄዱትን ግምገማ ተከትሎ የተከናወነ ነው።
ባለፉት ጥቂት አመታት በአገራችን የተከሰቱትን ችግሮች ለመፍታትና ያለውን ሁኔታ ለመቀየር ድርጅታችን ኢህአዴግ ዝርዝር ግምገማ ካደረገ በኋላ የአመራር ለውጥ ማድረጉና ይህም ለውጥ በሰላማዊ መንገድ መፈጸሙ ይታወሳል። ይህ ከሆነ በኋላ የችግሩ መንስኤ በዝርዝር ጥናት የሚሻ ቢሆንም በግምገማዎቻችን ካየናቸው አንኳር ጉዳዮች በመነሳት አንዱ መፈተሽ የፈለግነው ኤሪያ የአስፈጻሚ አካላትን የማስፈጸም ብቃት ነው። በዚሁ መሰረት አንደኛ ባለፉት አንድ አመት ተኩል ገደማ የምክር ቤት ቋሚ ኮሚቴ ክትትል ሪፖርት በዝርዝር በመገምገም፣ ሁለተኛ የአስፈጻሚ ተቋማት የአፈጻጸም ሪፖርት እንዲሁ በዝርዝር በመገምገም፣ ሶስተኛ የሰው ሀብትና የፐብሊክ ሰርቪስ አገልግሎት አሰጣጥ ሱፐርቪዥን ክትትል ሪፖርት በዝርዝር በመገምገም፣ አራተኛ የዋና ኦዲት የክዋኔን እና የፋይናንስ ኦዲት ሪፖርት በዝርዝር በመገምገም ሁሉም ተቋማት አስፈጻሚ ስራ ቤቶች ጋር ዝርዝር ግምገማ አካሂደናል። በተካሄደው ግምገማ አሁን ህዝብ የሚያነሳቸውን ጥያቄዎች በበቂ ሁኔታ ለመመለስ እንዲያስችል የሚኒስትሮች ሽግሽግ ማድረግ አስፈላጊ መሆኑ ታምኖበታል። አንደኛው ምክንያት
የካቢኔ ሽግሽግ እንዲካሄድ ምክንያት የሆነው ሁለተኛው ነጥብ ደግሞ የሴቶችን ተሳትፎ የማረጋጋት ጉዳይ መሆኑን ጠቅላይ ሚኒስትሩ አብራርተዋል። አዲሱ ጠቅላይ ሚኒስትር የሚኒስትሮቹን ሹመት ያጸደቁት በኃላፊነት በሚቆዩባቸው ጊዜያት ሊያልፏቸው የማይገቡ ቀይ መስመሮች መኖራቸውን በማሳሰብ ጭምር ነው። የአገልግሎት አሰጣጥ ችግርና ሙስና
አሁን የሚሾሙትም ሆኑ ባሉበት የሚቀጥሉ ሚኒስትር ሆነው የሚቀጥሉ የካቢኔ አባላት እንዲገነዘቡ በዚህ ምክር ቤት ፊት በታላቅ ትህትና ላቀርብላቸው እንፈልገው፣ አንደኛ የአቅም ውስንነት ካለ ለመማር ዝግጁ እስከሆኑ ድረስ በመደጋገፍ ያንን ክፍተት መሙላት ይቻላል፣ ቶሎሬት ማድረግም ይቻላል። ነገር ግን ሁለት ሊታለፉ የማይገባቸው አንኳር ጉዳዮች አሉ። አንደኛው ህዝብ በመንግስት ላይ ቅሬታ የሚያቀርብበት የአገልግሎት አሰጣጥ ጉዳይ አሁን ያለውን አገልግሎት አሰጣጥ ሁኔታ መቀየር መቻል ግዴታና ቀይ መስመር መሆኑን መግለጽ ፈልጋለሁ። ህዝቡ የተለየ ሰርቪስ የተለየ አገልግሎት አይጠብቅም። ወርቅ እንድናነጥፍ አይጠብቅም። የሚጠብቀው መታወቂያ ለማውጣት ተጨማሪ ገንዘብ ማይጠየቅ፣ መታወቂያ ለማውጣት ዘመድ አዝማድ ማስደወል ማያስፈልገው ዜጋ መሆን ይፈልጋል። ይህንን ማረጋገጥ ከነበሩትም ከሚሽወሙትም በጥብቅ መንግስት የሚፈልገው መሆኑን ባንክሮ ማሳሰብ ፈልጋለሁ። ሁለተኛ፣ በቀይ መስመርነት የሚታይና ለናልፎ የማንችለው ጉዳይ በተደራጀና ባልተደራጀ ሁኔታ ህዝቡን ያስተቃያ ያለው የሙስና ሁኔታ ነው። የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በመመራው መስሪያ ቤት ለብክነት የሚዳርጉ ግዜን ገንዘብን ንብረትን የሚያወድሙ ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም ለአዲሶቹ ማሳሰብ ፈልጋለሁ። ብክነት ሲባል ንብረትን የሚመለከት ይሆናል። ግዜ ሲባል አላስፈላጊ ስብሰባዎችን የሚመለከት ይሆናል። ስብሰባ ማድረግ ስንፈልግ ቅዳሜና እሁድ መጠቀም እንችላለን። ከስራ ሰዓት ውጭ መጠቀም እንችላለን። በተጨማሪ ግዜ ሲባል አላስፈላጊ የሆኑ የውጭ ጉዞዎችን ሰብሰብ ማድረግን ይጨምራል። ትኩረት አድርገን ያለን ሀብት በሙሉ አሁን ያለውን ችግር ለመፍታት እንድናውል ይህ የተከበረው ምክር ቤትም ከዚህ አንጻር ከፍተኛ ክትትልና ቁጥጥር እንዲያደርግና አስፈጻሚ አካላትን እንዲደግፍ ከዚህ ውጭ ባሉ ችግሮች እየተጋገዝን ያቅም ውስንነት ካለም በተለያየ መንገድ እነዛን እየሞላን ለመሄድ የሚያስችል መሆኑን አዲስ ተሿሚዎች ነባር አመራሮችም በእነዚህ ሁለት ጉዳዮች ጥብቅ ክትትል የሚደረግ መሆኑን በመገንዘብ ከተሿሙ ማግስት ከሰራተኛቸው ጋር ዝርዝር ውይይት በማድረግ ህዝቡ የሚያማርባቸውን ከባቢዎች እንዲፈቱ በዚህ ምክር ቤት ፊት ለማቅረብ ተፈልጋለሁ።
የእንስሳትና አሳ ሀብት ሚኒስቴር ከእርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ የግብርናና የእንስሳት ሀብት ሚኒስቴር የሚል ሌላ መስሪያ ቤት ፈጥረዋል። በዚህም መሰረት ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ 31 የነበረው የካቢኔ አባላት ቁጥር ከዛሬ ጀምሮ ወደ 30 ዝቅ ብሏል። ከነዚህ የካቢኔ አባላት መካከለም 28ቱ ሚኒስትሮች ናቸው። ጠቅላይ ሚኒስትር አብይ ዛሬ ያደረጉት የካቢኔ ሹምሽር የሚመለከተውም እነዚህን 28 ሚኒስትሮች ነው። ከመካከላቸው 12ቱ ባሉበት ኃላፊነት ቀጥለዋል። 6ቱ በተመሳሳይ ኃላፊነት ወደ ሌላ የሚኒስቴር መስሪያ ቤት ተሸጋሽገዋል። እናም አዲስ የተሾሙት 10ሩ ብቻ ናቸው። አዲስ ከተሾሙት መካከል የቀድሞው የፓርላማ አፈ ጉባኤና እስከዛሬ ደግሞ በቤልጅየም ብራሰልስ የኢትዮጵያ ባለሙሉ ስልጣን አምባሳደር የነበሩት ተሾመ ቶጋ ይገኙበታል። የመንግስት ልማት ድርጅቶች ሚኒስትር በመሆን ነው የተሾሙት። የሆዴድ ማዕከላዊ ኮሚቴ ጽፈት ቤት ምክትል ኃላፊ አቶ ብርሃኑ ጸጋዬ ደግሞ ጠቅላይ አቃቤ ሕግ ሆነው ተሾመዋል። ከአንድ ሚኒስቴር መስሪያ ቤት ኃላፊነት ወደ ሌላ ከሄዱት ወይም ከተሸጋሸጉት መካከል ደግሞ እስከዛሬ ድረስ መከላከያ ሚኒስትር የነበሩት ሲራጅ ፈጌሳ፣ የትራንስፖርት ሚኒስትር፣ የማዕድን ነዳጅና የተፈጥሮ ጋዝ ሚኒስትር የነበሩት አቶ ሞቱማ መቃሳ ደግሞ የመከላከያ ሚኒስትር ሆነዋል። የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ሚኒስትር በመሆን የተሾሙት ደግሞ የትራንስፖርት ሚኒስትር የነበሩት አቶ አህመድ ሺዴ ናቸው። በዚህም መሰረት አቶ አህመድ በኦሮሚያ ክልል በሌላ ኃላፊነት የተሾሙትን ዶክተር ነገሪ ሌንጮን ይተካሉ። በጠቅላይ ሚኒስትር ጽፈት ቤት በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ የነበሩት የኢሃድግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤም የካቢኔ አባል በመሆን የግብርናና የእንስሳት ሀብት ሚኒስትር ሆነው ተሾመዋል። የገንዘብና ኢኮኖሚ ልማት ሚኒስትር ዶክተር አብርሃም ተከስተ፣ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለና በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ አስመላሽ ወልደስላሴ ደግሞ ባሉበት ከሚቀጥሉት መካከል ናቸው። ጠቅላይ ሚኒስትሩ ይፋ ያደረጉት ይህ የመጀመሪያ የካቢኔ ሹምሽር የተለያዩ አስተያየቶችን እያስከተለ ነው። ከነዚህ አስተያየት ሰጪዎች አንዱ የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ አዲስ ነገር አላየሁም ብለዋል። ተሿሚዎቹ የተመረጡት በጠቅላይ ሚኒስትሩ በራሳቸው ብቻ ሳይሆን በክልሎች ጭምር እንደሆነ ይገምታሉ።
መናፍቅቱ ለንገር ሰለየ ብለው እኔ ብዙ ለውጥ አላየሁም ሰዎቹ በተቀየሩት ማለት ነው። ስለዚህ ምርጫው ሙሉ በሙሉ ምናልባት እሳቸው ፍቃድ ብቻም የሆነ አልመሰለኝም። ምክንያቱም አንድ ሁለት የቀድሞ ሚኒስትሮቹን ደግሞ ክልሉ ስለሚፈልጓቸው ተነስተዋል እና በምትካቸው ሌላ ረኩ ይላሉ። ስለዚህ እንግዲህ ከፌዴራሉ ደረጃ ላይ አላትነት ነው ዝቃታ አላችሁ የተባሉት ከመስጠት ክልሎቹ አስፈልገው ወገኔን ፈልጓለሁ ማለት እንደምቻልም ጥፋ ከነግራቸው ማዳመጭ እያለሁ
በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም አብዛኛዎቹ ሚኒስትሮች አዲስ አይደሉም በሚለው ሐሳብ አይስማሙም።
በተለይም ከውጤታማነት አንፃር ችግር አለባቸው የተባሉ የህዝብ ጥያቄን በአግባቡ በመመለስ መልካም አስተዳደርን በማረጋገጥና ትራንስፎርሜሽኑን በማረጋገጥ ከሙስናና ብክነት የጸዳ አሰራርን በማጠናከርና አመራር አንድነትን ፈጥሮ ተግባራትን በማከናወን ረገድ ያሉበትን ሁኔታ በዝርዝር ከፈተሸ በኋላ እነዚህ ሰዎች አሁን ካሉበት መስሪያ ቤት ወደ ሌላ ቦታ ቢሄዱ የበለጠ ሊሰሩ ይችላሉ ብሎ ያመኑባቸው እንዲሸጋሸጉ ተደርጓል። ተነስተው በመትካቸው ሌሎች አዳዲስ አመራሮች ቢመጡ ይሻላሉ የተባሉትን 10 የሚሆኑ አዳዲስ አመራሮችን አምጥተዋል። 12 የሚሆኑ ደግሞ በነበሩበት ስራ የተሻለ ውጤት ያስመዘገቡ ስለሆነ ባሉበት እንዲቀጥሉ ነው የተወሰነው። ይሄ ማለት በአጠቃላይ ከአንድ ቦታ ወደ ሌላ ቦታ ሲዘዋወርም አዲስ ነው የሚሆነው። ለዛ ቦታ ያ የተሾመው ሚኒስትር አዲስ ነው የሚሆነው። በአጠቃላይ ሲታይ ከ12 ከ28ቱ የሚኒስትር ደረጃዎች ወይም ካቢኔ የሚኒስትር ደረጃዎች 12ቱ ሲቀሩ 16 ላይ ለውጥ ተደርጓል ማለት ነው። ይሄ ትልቅ ለውጥ ነው ተደርጎ መወሰድ ያለበት በትልቅ ለውጥነቱ ነው እንጂ አነስተኛ ነው በሚል መደረግ የለበትም። በመሰረቱ ስር ነቀል ለውጥ ነው።
አንዴ መጨረሻ ጥያቄ ላንሳት አማኑኤል። እንግዲህ ከዚህ በፊት የተሻሚዎች ስምዘርዝር ለፓርላማ ወይም በህዝብ ተወካዮች ምክር ቤት ሲቀርብ ከሚዘረዘሩት ነገሮች አንዱ ብሔር እየተባለ ይጠቀስ ነበር። አሁን ላይ ብሔር የሚል ነገር አልተጠቀሰም። ይህ ምክንያቱ ምንድነው?
እንግዲህ ዋናው ጉዳይ ይሄ የካቢኔ አባላት መላ ሀገሪቱን የሚያገለግሉ በመሆናቸው ሁሉንም የሀገሪቱን ህዝቦች በእኩል አይን የሚያዩ ሁሉንም አካባቢዎች እንደየአካባቢው ህዝብ በማየት የሚፈልግባቸውን ኃላፊነት ሊወጡ ይችላሉ ተብሎ ታምኖባቸው የመጡ መሆናቸው ትልቁን ቦታ የሚይዝ ነው የሚሆነው። የካቢኔ ቦታዎች ውስን ከመሆናቸው አንፃር በብቃት ሁሉንም የሚያገለግሉ መምጣት እንዳለባቸው ታምኖበት የተሰራ አድርጌ ነው የምወስደው።
ከ2007ቱ አገር አቀፍ ምርጫ በኋላ በኢህአዴግ የሚመራው መንግስት አዲስ ካቢኔ ወይም ሹምሽር ይፋ ሲያደርግ ያሁኑ ለሶስተኛ ጊዜ ነው። የኢትዮጵያ የህዝብ ተወካዮች ምክር ቤት በዛሬው ውሎው በሂደት ሲታይ የቆየውን የአፈ ጉባኤ አባዱላ ገመዳ የመልቀቂያ ጥያቄን ተቀብሏል። በመተካቸውም ወይዘሮ ሙፈሪያት ካሚልን መርጧል። ወይዘሮ ሙፈሪያት የኢትዮጵያን ፓርላማ በአፈ ጉባኤነት ለመምራት ባለፉት 27 ዓመታት ውስጥ የመጀመሪያዋ ሴት ሆነዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በየመን የሚገኙ በመቶች የሚቆጠሩ ስደተኞች በመንግስታቱ የጸጥታ ኃይሎች እየታፈሱ በመታሰር ላይ መሆናቸውን በየመን የሚኖሩ ስደተኞች ገለጹ። አብዛኞቹ ታሳሪዎች ኢትዮጵያውያን እንደሆኑም ተናግረዋል። የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ከትላንት በስቲያ ባወጣው ዘገባ መሰረት በየመን መንግስት በሚያስተዳድራቸው እስር ቤት ውስጥ የሚገኙ በርካታ ስደተኞች በከፍተኛ ድብደባና መደፈር አደጋ ውስጥ መሆናቸውን የዓይን እማኞችን ቃል በማካተት ገልጿል። መስታወት አራጋው በየመን ሰነአ የሚገኙ ስደተኞችን እንዲሁም በእስር ላይ ያሉ ኢትዮጵያውያንን አነጋግራ ተከታዩን ዘግባለች።
ከየመን እስር ቤት በቅርቡ ከተፈቱት ስደተኞች መካከል አንዱ ለመብት ተሟጋች ድርጅት ለሂዩማን ራይትስ ዎች እንደገለጸው በእስር ቤት ውስጥ በብረትና በእንጨት ዱላ ክፉኛ እንደተደበደበ፣ እጅና እግሩ የኋልዮሽ ለቀናት እንደታሰረ፣ በተደጋጋሚ እንገልሃለን ወይም ወደ ሀገርህን እንመልስህ የሚል ማስፈራሪያ እንደደረሰበት ገልጿል። በርካታ በየእስር ቤቶቹ የሚገኙ ስደተኞች የያዙትን ገንዘብና የግል ንብረቶቻቸውን በእነዚሁ የየመን መንግስት የጥበቃ አካላት እንደተቀሙም ገልጿል። ጋዜጠኛ ግሩም ተክለሃይማኖት በየመን በስደተኝነት ለአመታት ኖሯል። እሱን ጨምሮ በስደተኞች ላይ የሚደርሰውን እንግልትና የየመን መንግስት በቅርቡ ስደተኞችን ከየመንገዱ ያፈሰ በማሰር ላይ እንደሚገኝ ገልጾልናል።
ይሄ በ2018 ከገባ ጀምሮ ግን በየመንገዱ ትያዣለሽ። የዩኤንኤችሲአር መታወቂያ ወይንም ስደተኝነት ሪፊውጂ ማንዴት ወረቀቱ ምንም አይነት አገልግሎት አይሰጥሽም። እሱን እንኳን ስትሰጫቸው መንገድ ላይ ይሄ ምንድነው ብለው ነው የሚጥሉት። ፖሊሶችም ሆኑ እነዚህ የሁቲ አማጽያን እንትኖች ሊቀበሉሽ አይችሉም። ማስፈራራት፣ መንገላታት፣ ከየመንገዱ ተይዘሽ ኪስሽ ተፈትሾ ሞባይልሽን ተወስዶብሽ የምትሄጂበት ሁኔታ ነው ያለው። ይሄ በቀን ውስጥ 3 ሰዓት 4 ሰዓት ምናምን ፖሊሶቹ ናቸው ማለት አትችይም። ምክንያቱስ ብትይኝ የወታደር ልብስ የለበሰው በሙሉ ፖሊስ አይደለም። ለምሳሌ እኔ አሁን ባለፈው የዛሬ 20 ቀን አካባቢ በመሳሪያ አፈራር ተዘርፈውኛል። የወታደር ልብስ የለበሱ ናቸው፣ ክላሽ የያዙ ናቸው። በዛ ላይ ሽጉጡን ሳይለንሰር ገጥመውለት ድምፅ አልባ ነው። ደስ አድርጎች ብሄድ እንኳን ራሱ የሀገሪቷን ዜጋ እንኳን እዛ እየመቱ እየዘረፉ ነው ያሉት። በቃ እያስፈራሩ፣ በጦር መሳሪያ እያስፈራሩ ተዘርፈዋል። ይሄ በየቦታው ተይዘው የሚደፈሩት ምን የሚሉትን ምን ብዬ መናገር እንደምችል እንኳን አላውቅም። አሁን ሰሞኑን በአጠቃላይ ስደተኞች አምልጠዋል፣ ፖሊስ ደብድበውት በሚል ሰበብ ከሀገር ውስጥ ጉዳይ ሚኒስቴር የወጣ መግለጫ ነው ተብሎ ስደተኛ ኢትዮጵያውያን በሙሉ እየታሰሩ ነው ያሉት። እየታሰሩ ይህንም እያስለቀቀ ነው ያለው መልሶ። ኢሚግሬሽን እስር ቤቱ በአንድና በሁለት ፖሊስ የሚጠበቅ አይደለም። በቀን ውስጥ 100 በላይ ፖሊሶች የሚዞሩ 3 ዙር በግንብ የታጠረ ነው። እንዴት አድርገው ነው ፖሊስ ደብድበው የሚያመልጡት ከዛ ውስጥ? ከዛ በፊት እኮ ፖሊስ ደብድበው ሊያመልጡ ብለው 11 ልጆች ተገለዋል። እንዴት አድርገው ነው 50 የሚያመልጡትና ነው በየቦታው አበሻን እያፈሱ እንዴት እንትን የሚሉት? ይሄ ውሸት ነው።
አሁን የጦርነቱ ሁኔታ እንዴት ነው?
የጦርነቱ ሁኔታ እርግጥ በጣም ተሰቅጣጭ ነው። ምክንያቱም እዚህ ሰንአ ከተማ ውስጥ ለጊዜው ጸጥ ብሏል። አሁን ሁሉም ነገር ሰንአ ከተማን እየተዋጉት ያሉት በኢኮኖሚ ነው። ከተማውን ሙሉ ለሙሉ ከበው ፔትሮልም ጋዝም ምንም እንዳይገባ አድርገው ህዝቡ በረሃብ እያለቀ ነው ያለው። እያንዳንዱ ነገሮች በ3 እጥፍ ዋጋ እየጨመሩ ነው ያሉት። የዶላር ዝርዝሩ መውደቅ ራሱ እያንዳንዱ የሚሰራበት ዋጋ ሚስ እንዲሆን ያደረገው። ከዚህ ደግሞ ኢትዮጵያውያኑ ወደ ሀገራችን እንገባለን ብለው በአደን በኩል እንኳን ሲሄዱ አደን መንገድ ላይ እየተደፈሩ እየታገቱ ደግሞ ገንዘብ ክፈሉ፣ ከኢትዮጵያ አስልኩ፣ ከዘመዶቻቸው አስልኩ እየተባሉ በጦር መሳሪያ እየታገቱ ምን ያሉ እያሉ ነው ያሉት። እና ስደተኛው እዚህም እንዳይኖር እሳት ሆኖበታል። ወጥቶ ወደ ሀገሩም ሲሄድ ደግሞ መንገድ ላይ መታገት፣ ገንዘብ አስልኩ መባል፣ መደፈር፣ መደብደብ እስር ቤት ውስጥ አንድ ዳቦ ብቻ እየበሉ ምናምን ነገር ሲ 14 ቀን ታስረው ኢትዮጵያ የገቡ ልጆች አሁን ቅርብ ቀን አሉ። እና ለእስረኛው በጣም ስቃይ ሆኖበታል። በየጊዜው ይሄው ነው። አይሬን በየጊዜው ያሳፍራል። በየጊዜው ደግሞ ከየቦታው ተይዘው ይመጣሉ። ኢትዮጵያውያኑ መምጣታቸውንም አላቋረጡም። የቦታው ላይ የያዟቸው ሁቲ አማጽያን ለእነሱ እንዲዋጉ ያደርጓቸዋል። የፕሬዚዳንቱ ደጋፊዎች፣ የአብዱረቡ ደጋፊዎች ይዘው ለእነሱ እንዲዋጉ ያደርጓቸዋል። ይሄ ማሪብ ምናምን የሚባሉ በጎሳ ደግሞ የሚዋጉ አሉ። እነሱ በሙሉ እየያዙ ለራሳቸው ተዋጊ ያደርጓቸዋል። ኢትዮጵያውያኑ በጦርነቱም ላይ እየረገፉ ነው። ተውራ የሚባል ሆስፒታል ውስጥ ብቻ አሁን እንኳን በዚህ ከገባ ማለት ነው የገባ 27 ኢትዮጵያውያን ሬሳ አለ። በየጦርነቱ በየቦታው እየረገፉ ያሉ ማለት ነው። ተመተው ቆስለው የሚመጡ ቁስለኞች ብዛት እኮ በየሆስፒታል ውስጥ ያሉት ኢትዮጵያውያን ብዙ ናቸው። በጣም
በተለያዩ የየመን የስደተኛ ማቆያ ጣቢያዎችና እስር ቤቶች ውስጥ ቁጥራቸው ከፍተኛ የሆኑ ስደተኞች በእስር ላይ ይገኛሉ። ጉዳያቸውን የሚከታተልም ሆነ የት ወደቃችሁ ብሎ የሚጠይቅ አካል እንደሌለ ይናገራሉ። ሰላም ለማ ሰንአ በሚገኘው አንዱ የስደተኛ ጣቢያ ውስጥ ከታሰረች 1 ወር አልፏታል።
ሰዎች እየጮሁ ነው። ሚሳኤል እንትን
ሰምተው ድምፅ ሰምተው እየጮሁ ነው።
ሚሳኤል
መ ሚሳኤል እየደረደቡ ነው እየደረደቡ ነው አጠገባችንና ሶስት ደግሞ እየጮሁ ነው።
የት ነው ያለሽው? አሁን የት ነሽ? የት ነሽ? ንገሪኝ የት እንዳለሽ።
እኔ ይህን ቦታ ከነአውስቱ እጃዋዛት ይሉታል በአረብኛ። በእኛ ደግሞ እህትሽን ይመስለኛል ሌጃ ከሰሶትኝም ከአሰሪዎች ጋር ተጣልቼ የምሄድበት ቦታ አተን ወደዚህ ያመጡኛል።
ስለዚህ አሁን ታስረሻል? እስር ቤት ነው ያለሽው ወይስ ማቆያ ጣቢያ?
እኔ እስር ቤት ውስጥ ነው ያለሁት። ኢሚግሬሽን ውስጥ ነኝ ያለሁት።
እሺ፣ ከአንቺ ጋር ምን ያህል ሰዎች ታስረዋል?
ሶስቱ ልጃገረዶች ግን ከ18 በታች የሆኑ አምስት ለ ሰባት አይደለ? እኔ እድሜ 20 ነው።
በአጠቃላይ በግምት ስንት ትሆናላችሁ አሁን እሱ ጋር ያላችሁት አንድ ላይ የታሰራችሁት?
ከባቢ 20 እናቶች ይሆናሉ። ከነንትኑ ከባቢ 25 እንሆናለን ያለ ህጻናት ማለት ነው።
25 ትሆናላችሁ ሴቶቹ ማለት ነው? ሴቶቹ ብቻ?
አዎ።
ከታሰርሽ ስንት ጊዜ ሆነሽ?
እኔ አሁን ወሬ ነው ከታሰርኩኝ
አንድ ወር እና
እኔና የአምስቱ ልጃገረዶች አንድ ወር ሆኖናል። ገባሽ አይደለም? እነዚህ እናቶች ከታሰሩ 9 ወር ሆኗቸዋል። ለቀባት ለቀባት እየተባሉ እስካሁን ድረስ አሉ። አምስት ወር ምናምን አካባቢ የተሰጣቸውን ምርት የኢትዮጵያ መንግስት ልጆቻቸው አይቀበልም የሚል ትዕዛዝ ነው የሰጣቸው። ሁላችን የምንፈልገው እኛ ኢትዮጵያን አገራችን መግባት ነው። እስካሁን ድረስ ግን መግባት አልቻልንም። ወጣቶች ራሳቸው ከነገ ወዲያ ለድረስ ከነገ ወዲያ እየተባሉ ነው። አገሪቷን አሁን እንደምትሰሩ ያለችው ሚሳኤል እንደዛ እየወረደ ነው ያለው። ምን እየጠበቅን ነው? ያው የእኛ ጥያቄ
በእስር ላይ የሚገኙና ወደ ሀገራቸው ለመመለስ ጥያቄ ካቀረቡት በርካታ ኢትዮጵያዊ እናቶች መካከል ዛሃራ አደም አንዷ ናት። ያለችበትን ሁኔታ ገልጻልናለች።
አመት ሆነን ከያዘኝ በኋላ አመት ሆነን።
የት ነው የያዟችሁ?
ሰናን እባላለሁ። የምን ይሆን? ልጆቹ መግባት አችልም፣ ልጆቹ መያዘት መግባት አችልም፣ ሀገርሽ አይቀበልም ይባላል።
አይኦኤም አለ፣ ዩኤንኤችሲአር አለ። ለዛ አላመለከትሽም?
አይዎ አይም የሚባል አሁን ያትገባላችሁ ይባላል፣ ይትገባላችሁ ይባላል። ምንም መሰረት ምንም ጥያቄ የላትም። ዝም ብሎ ነው ቁጭ ያለን።
ስደተኞችን በተመለከተ የሚያነጋግራችሁ ማንም ሰው የለም?
የለም የለም፣ ቁጭ ብለን ነው እስር ቤት። ያው እናቶች አሁን እንደነገሮች ነው ሁኔታቸው። አሁን ጥያቄያቸው እኛ ጊዜ እየገደልን ነው፣ የራሳችን ጊዜ ግለን የልጆቻችን ጊዜንም እየገደልን ነው። አስር የዘጠኝ እድሜ ላይ የአስር እድሜ ላይ ልጅ ያለው ሰው ነው። አሁን ድረስ ትምህርት አልተማሩም ልጆቻቸው። ምንም ነገር የሚቀርብላቸው የልጆች ምግብ የለም። ወተትም በስንት ልመና በማርያም በዞ ጋር ተብሎ ነው የሚሰጣቸው። ዳይፐርም እንደዚሁ ነው። ስለዚህ ይህንን ነገር ህይወት እስከመቼ ነው እናቶች ጥያቄያቸው? ወደ ሀገራችን ሊቀቁን ወይም ደግሞ እኛ አንበላም ብለው አምስት ቀናቸው ምግብ የሚባል ነገር አልወሰዱም እስከዛሬ ድረስ።
በኒውዮርክ መሰረቱን ያደረገው የመብት ድርጅት ሂዩማን ራይትስ ዎች በዚህ ሳምንት ባወጣው ዘገባ የየመን መንግስት የጸጥታ ኃይሎች በፍልሰተኞችና የፖለቲካ ጥገኝነት ጠያቂዎች ላይ የጭካኔ ይዞታ፣ አስገድዶ መድፈርና የዘፈቀደ ግድያ ይፈጽማሉ ብሏል። ድርጅቱ አክሎም ስደተኞቹ ጥገኝነት እንዳይጠይቁ ተከልክለዋል ብሏል። በዚህ አስቸጋሪ መንገድ ህይወታቸውን አደጋ ላይ ጥለው የመጡ አብዛኛው ከአፍሪካ ቀንድ የሆኑ ስደተኞች ያለፈቃዳቸው ተገደው በመመለስ ላይ ናቸው ብሏል። የየመን የሀገር ውስጥ ጉዳይ ሚኒስትር በዚህ ወር መግቢያ ላይ በጻፉት ደብዳቤ በተለይ የመብት ጥሰቱ እንደተፈጸመበት የተዘገበውን የስደተኞች ማቆያ ጣቢያ አዛዥ ከስራቸው ማንሳቱንና እርምጃ ለመውሰድ እየተዘጋጀ መሆኑን ለመብት ድርጅቱ ገልጿል። ስደተኞቹም ወደ ሌላ ስፍራ መዛወራቸውን ነው የየመን መንግስት ያስታወቀው።
Sharan
Gabina
VOA
Sharan
Gabina Belashangul 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 Degabina Degabina Belashangul
የዛሬው ጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜ እንቀበላለን። ሀሽታግ ጋቢና ቪኦኤን በመጠቀም በትዊተርም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
kun Radio Sagale Amerikati.